አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። የዚህን መጽሐፍ ትረካ ክፍል 2 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 2 ምዕራፍ 3 ጉዞ ባጃቢ መቀጠል። ከአዲስ አበባ ከመነሳቴ በፊት ፒታራሪ መርሶ በቴሌፎን ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙም አጃቢ አዘጋጅተው እንዲጠብቁና እኔ እንደደረስ ወዲያውኑ ደጃዝማች አያሌው ወዳሉበት ካምፕ ወደ ጠገዴ እንዲሄድ ነው። ጠገዴ ከዳባት ወደ ሰሜን በኩል የሶስት ቀን መንገድ ይርቃል። መንገድ ለመጀመር ሁሉም ነገር ተዘጋጅቶ እንደሆነ ብዬ እኔው ራሴ ወስጠይቅ ፊታውራሪ ሁሉም ነገር ለነገ ይዘጋጃል የሚል መልስ ሰጡኝ። ጠጅ እየጠጣን ወሬ ቀጠል። ከዚያም ከአድካሚ ቀን በኋላ ማረፍ ነበረብን። ፊታውራሪ አውሮፕላኑን ሲጠብቁ ቆመው ስለዋሉ የደከማቸው መሆኑን ነገሩኝ። እኔም በጣም ተናደድኩና ቤተሰቡን ጨምሬ አስጠርቼ ወረድኩባቸው። የንዴት ቃሌን ሳወርድ ፊታውራሪ በጽሞና ምንም ሳይናገሩ ቆመው ተመለከቱኝ። ያለኝን ተናግሬ ስጨርስ እንዲህ የሚል ቃል ተናገሩኝ። እኔን የገረመኝ ከኛ በተሻለ የኛን ቋንቋ እየተናገርክ እንጀራውንም ውሃውንም አብረ እየበላህ እየጠጣህ እንደራሳችን አድርገህ የምናይህ ሰው እንደ ፈረንጅነትህ ጸባይህን ማሳመር ነበረብህ። ከንጉሱ የተላከ ትልቅ ዶክተር ነህ። ስለዚህ ራስህን ማክበድ እንጂ ማቅለል የለብህም። ምን ማለት ይችላለሁ? አነጋገራቸው ያለምንም መከላከያ ነው የተረታውት። ዙሪያውን ሊብዬ ጥያቸው ወጣ አልኩ። የዳባት ከተማ ሌሎች መሰል ከተሞችን ነው የሚመስለው። ወደ 3000 የሚሆኑ ነዋሪዎች አሉበት። ከፊት ለፊታቸው ትንሽ ግቢ ቢጤ ያላቸው ክብ የሳር ጎጆ ቤቶች በተዘበራረቀ አቀማመጥ ከጋራው ስር ተዘርግተዋል። ጠበብ ያሉ የተጠማዘዙ የእግር መንገዶች በተለያዩ አቅጣጫ እርስ በርስ እያቋረጡ በመንደሮች ውስጥ ይታያሉ። ከላይ ከከፍታው የቅዱስ ገብርኤል ቤተክርስቲያን ወይራና በጥዛፎች ታጅቦ ከፍ ባለ አጥር ዙሪያውን ተከቦ ይታያል። እያንዳንዱ ሱቅ ሻጭ ንግዱን በየትንንሽ ቤቱ ውስጥ ስለሚያደርግ ክፍት ሱቅ የሚባል ነገር አይታይም። ከተማው ወጣ ብሎ ወደ ግቢም ወይም ወደ ቤተ መንግስቱ መሄጃ በኩል ቅዳሜ ቅዳሜ የሚውል የገበያ ቦታ ይታያል። ቤተ መንግስቱ ለመድረስ አንድ ሰው ከባህር ወለል 3000 ሜትር ከፍታ ወደ ላይ መውጣት አለበት። ቤተ መንግስቱ ራሱ 1000 ሜትር ርዝመት ካለው ገደል ተጠግቶ ነው የተሰራው። እዚያ ሆነው ዙሪያውን ሲመለከቱ አስገራሚ ነው። ስለ ሰሜን ተራሮችና ገደሎች ብዙ ሰምቻለሁ፣ ነገር ግን በአይን ሲታይ እንደሚሆነው አይደለም። የተራሮቹ አናቶች ጠፍጠፍ ያሉ ሆነው 1000 ሜትር ወይም ከዛ በላይ ቁመት ባላቸው ገደሎች ይከፋፈላሉ። የተዘበራረቀ ግን አስገራሚ የሆነ እይታ አላቸው። ያለው ንጹህና ድንግል የተፈጥሮ ውበት ሰውነቴን ወረር እስከሚያደርገኝ ድረስ በአድናቆት ተመለከትኩ። ወደ ግራ በኩል በግምት ወደ 100 ኪሎ ሜትር ርቀት በፀሐይ ግባቱ ምክንያት ጠቆር ብሎ 3500 ሜትር ከፍታ ያለው የሚያስፈራው የጠገዴ ተራራ ሰንሰለት ይገኛል። ወደዚያ ነው የሚሄደው። አሁን ግን ስለ መንገዱ ማሰብ አልፈለኩም። ከፊት ለፊት ሲመለከቱ ዝቅ ብሎ ቆላ ወገራ ይገኛል። የጀበና ቅርጽ ነው ያለው። እንዲያው ትንሽም ቢሆን ሜዳማ ቦታ ማግኘት ይከብዳል። አገሩ የተሞላው በተራሮች አናትና ጥልቀት ባላቸው ጠባብ ገደሎች ነው። በቀኝ በኩል በምትጠልቀው ፀሐይ የመጨረሻ ጮራ ፍንጣቂ ብርሃን ሲመለከቱ የትልቁ የሰሜን ተራራ ጉብታዎች በበረዶ ተሸፍነው ይታያሉ። ሁሉም ነገር የሚያስደንቅ ታላቅ ግርማ ሞገስ አለው። በተፈጥሮ ታላቅነት ምክንያት የትንሽነት ስሜት ተሰማኝ። በመገረም የራሴን ስሜት ስቅ አድርጌ ወደ ቤተ መንግስቱ አመራው። ትንሽ የምታምር ክፍል ተዘጋጅቶልኛል። ወለሉ ላይ የፋርስ ስጋጃዎች ተዘርግተዋል። የብረት አልጋው አዲስ አንሶላዎች ተነጥፈውበታል። ወደ ክፍሉ ስገባ ወደ መሬት ለጥ ብሎ እጅ የነሳ የልጅ አገልጋይ በሁለት እጆቹ ሻማዎች ይዞ በአንዱ ማዕዘን በኩል ቆሟል። ተከትለውም የእጅ መታጠቢያ ውሃ፣ ምግብ፣ ጠላና ጠጅ የያዙ አገልጋዮች በሰልፍ መግባት ጀመሩ። ጣፍጦ የተሰራው ወጥ ሽታ የምግብ ፍላጎቴን ስለጨመረው በደንብ አድርጌ በላው። በልቼ እንደጨረስኩ ፊት አውራሪ የአዲስ አበባን ሁኔታ ወሬ ለማዳመጥ መጡ። እኔ ግን አውሮፕላን ካደረግነው ረጅም መንገድና ሆዴ እስኪሞላ በበላሁት ምግብ ምክንያት እንቅልፍ እንቅልፍ ስላለኝ ድምፅ እያሰማው ማዛጋት ጀመርኩ። በኢትዮጵያ አንድ ሰው ማረፍ ፈልጎ ድምፅ እያሰማ ቢያዛጋ ነውር የለውም። ፊት አውራሪም ደህና ደር ብለው ጥለውኝ ሄዱ። ከሌሊቱ 8 ሰዓት ሲሆን ድንገት ከእንቅልፌ ነቃሁ። በመላ ሰውነቴ ላይ የተጣበቀና የሚለበልብ ስሜት ተሰማኝ። መፍራት አብርቼ አቅርቤ ስመለከት አጋው በቁንጫ ተወሯል። ስተኛበት ነጭና ንጹህ የነበረው አንሶላ አሁን በደምና በሞቱ ቁንጫዎች ምክንያት ቀለሙን ቀይሯል። ተነስቼ ስቆምም ቁንጫዎቹ በእግሬ በኩል ወደ ላይ ወረሩኝ። አንዳንዶቹ ፊቴ ላይ መፈናጠር ጀመሩ። በኋላ እንደተረዳሁት ቁንጫዎቹ በጣም ተርበዋል፣ ምክንያቱም ለብዙ ሳምንታት እዛች ክፍል ውስጥ ገብቶ ያደረም አልነበረም። በተጨማሪ ምንጣፎቹ ከተራገፉ ወራት አልፏቸዋል። አገልጋዩን ቀሰቀስኩና ከውጭ ድንኳን እንዲወጥርልኝ አድርጌ ከአንድ ሰዓት በኋላ እንደገና እንቅልፍ ወሰደኝ። የአሁኑ ግን ያልተቋረጠ ነበር። ከጧቱ 2 ሰዓት ሲሆን ፊት አውራሪ መጡ። እንደተሰማኝ ከሆነ ከመጠን በላይ ሞቅ ያለ ሰላምታውና ወዳጅነቱም ትንሽ የተጋነነ መሰለኝ። በዚህ ምክንያትም አንድ የማይሆን ነገር እንደተፈጠረ ተገነዘብኩ። ሚስጥሩ ሲወጣ ረጅም ጊዜ አልወሰደም። ለካስ ለመንገዳችን የምንወስዳቸው አህዮች ሲያስፈልጉ ለነገ ካልሆነ በቀር ለዛሬ አልተገኙም። አሁን ግን እንደ ተራ ፈረንጅ ሳልሆን ድሬሰሩን ጠርቼ ምንም ሳል ከቤት ወጥቼ ቁልቁለቱን መንገድ ያዝኩ። ፊታውራሪም የሆነ ነገር አለ ብለው በማሰብ ሰውነታቸው የሚፈቅድላቸውን ያህል እየሮጡ ከኋላዬ በመድረስ እንፋሻቸው ቁርጥ ቁርጥ እያለ ወዴት እንደሚሄድ ጠየቁኝ። እኔም በመንገድ ያመላለስ የሚሄደው ወደ ቴሌግራም ቤት ሲሆን እሱ የተሰጠውን ትዕዛዝ እንዴት አድርገው እንደፈጸሙ ትዕዛዙን ለሰጠው ንጉሥ ለማስተላለፍ ነው አልኩ። አባባሌ ስራውን ሰራ። ታውራሪ ወዲያውኑ የሚያስፈልገው ነገር ተዘጋጅቶ ጉዞው በሁለት ሰዓታት ውስጥ እንደሚጀመር ቃል ገቡልኝ። 2 ሰዓት የተባለው ወደ 6 ሰዓታት ተራዘመ። ነገር ግን ከቀኑ 8 ሰዓት ሲሆን ጉዞውን መጀመር ተቻለ። ከተጓዦቹ መሃል ፈጠነ የሚባለው የኔ ድረሰር፣ 2 የጦር መኮንኖች፣ 100 የታጠቁ ወታደሮች፣ ከነሱም 8ቱ አውቶማቲክ መሳሪያ የያዙ፣ መድኃኒትና የሕክምና ቁሳቁሶች፣ የኔን የግል ዕቃዎችና ጥይቶች የጫኑ 10 አህዮች ነበሩበት። ይህን ያህል አጀብ የግድ አስፈላጊ ነበር። ጦርነት ላይ ስለሆን የጸጥታው ጉዳይ አስጊ ነው። በደባትና ጠገዴ መሃል ያለው ርቀት ወፍ የሚበረው 50 ኪሎ ሜትር የማይሞላ ሲሆን በመካከል ግን ሰፊና ጥልቀት ያለው ገደል ስላለ ይህንን ለማቋረጥ መንገዱ በእጥፍ ይረዝማል። የመጀመሪያ ማረፊያ ካምፓችንን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ድረስ እየተንደረደር የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው። ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከብት ጫንቃ ላይ የሚመች አይደለም። መንገዱም ቢሆን በየመሃሉ በድንጋይና በገደል ስንጥቆች ይቋረጥ ነበር። ከመጠን በላይ ለተጫኑት አህዮችም አዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተንፏቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ ትንፋሻቸው ሲያቃትት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የተነበሱ ስለሆኑ ጠንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብት አልነበረም። እንደዚህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት በረጅም ሰዓት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይርዳል። ሰውነትም እንዳለ ቁስለት ስሜት ይኖረውና ትልቁም ትንሹም የሰውነት እንቅስቃሴ ህመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያው ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን 2 አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። 2 የብረት መተኮሻዎች ለዚሁ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አስተካክ ይመስልም እንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነው። እብጠቱን በጋለው ብረት በአግድሞሽ ሰንበር እስኪያወጣ ድረስ በመስመር እያደረጉ መጥበስ ነው። ወዲያውኑ ሲደረግም ውጤቱ የተሻለ ይሆናል። የጠባሳው እርዝመትና ብዛት እንደ እብጠቱ ትልቅነት ነው። ከብቶቹ ከተጠበሱ ከአንድ ሰዓት በኋላ ለጭነት ዝግጁ ይሆናሉ። ይህ ሁኔታ ህመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃና በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ በሁለት ሳምንታት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬው ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ እብጠት እንደገና እንዳይፈጠር ይረዳል። እንዲያውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው የሚሆነው። ከብቱም አልፎታል ይባላል። መጨለም ጀምሮ ነበር። እኛም ሁለቱን አህዮች አክመን እየጨረስን ነበር። ድንገት የታጠቁ ወታደሮች ከሰሜን አቅጣጫ ወደኛ ሲመጡ አየን። ቁም የሚል ጩኸት ሲያሰሙ ሁላችንም መሳሪያችንን አቀባበል። ደግነቱ ምንም አደጋ አልተፈጠረም። ወታደሮቹ ደጃዝማች አያሌው እኛን እንዲያጅቡ የላኳቸው ነበሩ። እነዚህ ስለመጡ መጀመሪያ አጅበውን የመጡት የፊት አራሪ መርሶ ወታደሮች ወደ አለቃቸው እንዲመለሱ ተደረገ። በጠዋት መንገድ ስለምንጀምር የተጫነውን ሁሉን ነገር አዲስ ለመጡት ወታደሮች ማስረከብ ማታውኑ መደረግ ነበረበት። እንግዲህ የተፈጠረውን ውዝግብ ማስተዋል ነው። ኢትዮጵያውያን ክርክር የሚወዱ እንዲያውም በክርክር የተካኑ ሰዎች ናቸው። ከዚህ ቀደም ቁጥር የለሽ ክርክር ሲካሄድ ሰምቼ አውቃለሁ። የዛሬውን የሚያክል ግን አይቼም አላውቅ። የመጀመሪያው ውይይት የአህዮችን ቁጥር በሚመለከት ነበር። ይህ እንኳ የሚያስቸግር አልነበረም። ጠቅላላ ቁጥራቸው በእጅ ላይ ካሉ ጣቶች ቁጥር አይበልጡም። ከአዲሶቹ አጃቢዎች አንደኛው ጠጋ ብሎ ሲመረምር ሁለቱ የተጠበሱ ሆኖ ያያል። ጠባሳውም አዲስ እንደመሆኑ ሽታው እንኳ አልለቀቀም ነበር። የተነሳው ጥያቄ እንዴት የመጀመሪያ አጃቢዎች ከዳባ ሲነሱ ጤነኛ እንስሳ አልያዙም? አሁን እነዚህ የተጎዱ አህዮችን ዋጋ ማን ይከፍል ነው ነበር። አዲስ የመጡት አጃቢዎች ኃላፊነት መውሰድ አልፈለጉም። በሁለቱ ምትክ ሁለት ጤነኛ አህዮች ይሰጡን ብለው ጥያቄ አቀረቡ። የዳባ አጃቢዎች ደግሞ የመከላከያ ክርክራቸው ቁስሉ በግድየለሽነት የመጣ ሳይሆን በመንገዱ ምክንያትና በተጫኑት የጭነት አይነት ነው። ይህ ደግሞ አዲስ ነገር አይደለም፣ በየመንገዱ የሚፈጠር ሁኔታ ነው። መጠበሱም ቢሆን ጠንካራ ነው የሚያደርጋቸው በማለት አቀረቡ። ክርክሩ ለአንድ ሰዓት ያህል ከቀጠለ በኋላ ግን እኔ ራሴ ገባሁበትና በጽሑፍ የሁሉንም ኃላፊነት እኔ ወስዳለሁ ብዬ አቀረቡ። ሁለቱን ተከራካሪ ወገኖች የሚስማማ ሐሳብ ስለሆነ በዚህ መንገድ ይሄኛውን ሙግት አስቆምኩት። ትልቅም ሆነ ትንሽ የኢትዮጵያ ወንዶች በሕይወታቸው የሚያስደስታቸው ትልቅ ነገር አለ። ሁሉም ጠመንጃቸውን መወልወል፣ መፈታታት፣ የተፈታቱትን የመሳሪያ ክፍሎች በፀሐይ ወይም በእሳት ማሞቅ፣ እንደገና መልሶ መገጣጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ሲልም ለቀናት ቢያደርጉ ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር አይን እያዩ ጠመንጃቸውን ይስማሉ። ይህንን ስለማውቅ አዲስ በመጡት አጃቢዎች ተጭነው የመጡት መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያ አጃቢዎች መስማማታቸውን ስሰማ አልገረመኝም። ሁለት ፋኖሶች እንዲበሩ ተደረገና መሬቱ ላይ ምንጣፍና ሸማ ተዘረጋ። ከሁለቱም ወገን ወታደሮችና ጨፎች ዙሪያውን ተቀመጡ። መሃል ላይ አንደኛው አውቶማቲክ መሳሪያ ተቀመጠ። ቆሜ በትግስት የሚደረገውን መመልከት ጀመርኩ። እነዚህ መሳሪያዎች የነዚህን ጥንታዊ ተዋጊ ጦረኞች ጉጉት ለማስታገስ እንደ መስዋዕትነት ለፍሪዳ ሊቀርቡ ነው። አሁን አሰራሩን እንኳን በውል የማያውቁትን እንደዚህ የተወሳሰበ መሳሪያ መልሰው ይገጥሙት ይሆን ብዬ ማሰብ ጀመርኩ። እንዴት እንደሚያደርጉ ለማወቅም ጉጉት አደረብኝ። ለማንኛውም የብሎን መፍቻ ያስችሎት አላቸው። እያንዳንዱን የመትረየስ ክፍል ተራ በተራ ፈቱት። የተፈታውን ክፍል በደንብ እያዩና እየመረመሩ ሸማው ላይ መቆለል ጀመሩ። ሁሉም የሚፈታው ነገር ተፈቶ ሲያልቅ የፎይታ ትንፋሽ በተቀመጡት ዙሪያ ተሰማ። የተቆለለውን ክምር መሳሪያ በሸማ እንደ ተጠቀለለ አነሱና ሁለተኛውን ያልተፈታውን መትረየስ ይዘው መጡ። ድንገት ጥርጣሬ ተሰማኝና ለማረጋገጥ ብዬ ሁለተኛውን ከመፍታታችሁ በፊት የመጀመሪያውን መልሳችሁ አትገጥሙም ወይ ብዬ ጠየቅኩ። የተሰጠኝ መልስ ደግሞ የለም፣ እኛም እናስበው አንተ መልሰህ እንድትገጥመውና መስራቱን እንድታረጋግጥልን ነው የሚል ሆነ። ጥርጣሬ ተረጋገጠ። በሉ አመሰግናለሁ። እንደ ህፃን ልጆች ከባችሁ ተቀምጣችሁ የማታውቁትን ነገር እንዳሻንጉሊት ስትበትኑ ያመሻችሁት ደሪቱን በሙሉ እኔ እንድገጥመው ልታደርጉኝ ነው? እናንተ ደደቦች፣ እኔ ሐኪም እንጂ ወታደር መሆኔን አታውቁም? አሃ፣ ፈረንጅ ከፈለገ እኮ ሁሉን ነገር ማድረግ ይችላል። እሱ እንኳ የሚቻል ነገር ነው። እኔ ግን እንዲህ አይነቱን ነገር መስራት አልፈልግም። ይህን አንዱን ብቻ ነው መልሼ ለመግጠም የምሞክረው። ሌሎቹን ግን ሳትነኩ እንዳሉ በመጡበት ሁኔታ ማስረከብ አለባችሁ። ከዚያ በኋላ ማረፍ አለብን። እኔም ብላችሁን ካልሰማችሁ ግን መሳሪያዎቹን እንደተበተኑ ለደጃዝማች አያሬው ታስረክባላችሁ። ያ ደግሞ የሚያስከትለውን ነገር ታውቃላችሁ። ትዕዛዝ የተሞላበት ቃሌ ስራውን ሰራ። በሐሳቤ ተስማሙ። ነገር ግን መከራከር ነበረባቸው። በኢትዮጵያ መቃወምና መከራከር ባህል ነው። ይህን የማያደርግ ሰው ከበሬታ ያጣል። የገባሁትን ቃል ለመፈጸም ቁጭ አልኩና መሳሪያውን እንደገና መግጠም ጀመርኩ። ያለኝ የሌለኝን ዕውቀት መጠቀም ነበረብኝ። አለበለዚያ የነጭ ስም መጥፋቱ ነው። ያላበኝና ቁና ቁና እየተነፈስ ከብዙ መከራና ድካም በኋላ መትረየሱን በነበረበት ሁኔታ መልሼ መግጠም ቻልኩ። አሁን ሄደን ማረፍ አለብን አልኩ። የለም አናርፍም። አሁን ደግሞ ምን ቀረ? አሃ ጥይቱ መቆጠር እኮ አለበት። ይስ ትክክል ነው፣ ረስቼ ነው። ለነገሩ ጊዜም መውሰድ የለበትም። በርካታ መጋዚን በካርታ የተቀመጠውን መቁጠር ብቻ ይበቃል። ያገኘሁት መልስ ግን የለም፣ እያንዳንዱን ጥይት ነው የምንቆጥረው።
ምን? ከመጋዚኑ ጥይቶች ልንፈለቀቅ ነው?
የለም፣ እኔም የምላችሁ በጣም ይበዛል። እያንዳንዱ ካርታ 750 ጥይት ይይዛል። 10 ካርታዎች አሉ። የሚያረካችሁ ከሆነ ሂሳቡን አስቡና ስንት ጥይቶች እንዳሉ ድረሱበት። እኔ ግን ሄጄ ተኛለሁ።
ለማንኛውም ለጥበቃ ስል ድሬሰሩን መኝታውን የጥይት ሳጥኖች ላይ እንዲያነጥፍ አድርጌዋለሁ። ከጠዋቱ 11 ሰዓት ሲሆን መንገድ ጀምረናል። ወንዙን ሽቅብ ወደ መነሻው እየተከተል በርቀት መሄድ ነበረብን። ከዚያም አግድሞሽ በመሄድ ወደ ጠገዴ ተራሮች መውጫ ወደ ሆነው ባንድ ማለፊያ መንገድ ወይም በር በኩል ማለፍ አለብን። መንገዱ ከፍታና ዝቅታ ያለው ሲሆን ጥቅጥቅ ያለ የቀርከሃ ጫካ ማቋረጥንም ይጨምራል። ሳሩም የአራት ሜትር ከፍታ ያለው የዝሆን ሳር ነው። በመንገዳችን አንሰያ የተባለውን ጥርት ያለ ውሃ የሚፈስበትን ወንዝ 9 ጊዜ አቋርጠናል። መንገዱ እንደዚህ በየጊዜው የሚለዋወጥበት ጉዞ ደስ የሚል ነበር። ሰውም ሆነ እንስሳ የውሃ ጥሙን በፈለገ ጊዜ ማርካት ይችል ነበር። ድንገት በደም የራሰ የልብስ ብጫቂ በመንገዳችን ላይ አየን። ልብሱ የተገኘበት ቦታ ሳሩ ተደምድሞ የተረገጠ መሆኑ ያስታውቃል። ግብግብ የተፈጠረበት ቦታ መሆኑ ምልክት ነው። ብቻውን የእግር መንገዱን ተከትሎ ይሄድ የነበረ ወታደር ነው። ምንም ሳይጠረጥር ጠመንጃውን ትከሻው ላይ አድርጎ ሲጓዝ አድፍጦ ይጠብቅ በነበረ ቀማኛ ጠመንጃውን ተነጥቆ ነው። ከትንሽ ግብግብ በኋላ ወታደሩ ሕይወቱን አሳልፎ ሰጥቷል። እንግዲህ አስከሬኑ ወደ ጉድጓድ ተጥሏል ወይም አውሬ በልቶታል። በኢትዮጵያ እንዲህ አይነቱ ነገር በየጊዜው ይፈጸማል። እንደወጡ ቀሩ ለሚባሉ ሰዎች ምክንያት አንዱ ይህ ሳይሆን አይቀርም። ከቀኑ 10 ሰዓት ሲሆን ከሸለቆው ዳርቻ ደረስ። ከሚቀጥለው ማረፊያ ካምፓችን ለመድረስ ወደ ላይ የ500 ሜትር አቀበት መውጣት ነበረብን። ከዚህ ካደርንበት ጋሞ ከሚባል ቦታ ላይ ሆኖ ዙሪያውን ለተመለከተ ሰው ሸለቆውን በውስጡ ከሚጠማዘዘው ወንዝ ጋር ከሸለቆው ማዶ ደግሞ የአባት ተራሮችን ጨምሮ አስገራሚ ትዕይንት ነው። የተለያየ ቅርጽ ያላቸው አለቶችም ይታያሉ። ለምሳሌ አንድ ከተራራዎች አናት ላይ ወጣ ብሎ አንድ ወጥ የሆነ የተሽሞለሞለ የድንጋይ ከፍታ ከተራራው አናት ይጀምርና ቁልቁል ወደ ሸለቆው ይወርዳል። ሸለቆው ሲደርስ ይቋረጥና እንደገና በተቃራኒው በኩል ወደ ላይ ወደ ተራራው ተመልሶ ይወጣል። ከፍታው ከ15 እስከ 20 ሜትር ሲሆን የጎን ስፋቱ ደግሞ ከ3 ሜትር አይበልጥም። የንጉሱ አጥር ተብሎ ይጠራል። አፈታሪኩ እንደሚለው ከሆነ በንጉሱ ትዕዛዝ ድንጋዩ እንዳጥር በመነሳት ንጉሱንና ወታደሮቹን ከጠላቶቹ ከልሎ አስጥሏቸዋል ይባላል። ይህን የድንጋይ ከፍታ በጠገዴ የተራራ ሰንሰለቶች በኩል ከታች ረባዳው ወልቃይት ገብቶ እስኪጠፋ ድረስ ሲቀጥል አይቼዋለሁ። በአይኔ ማየት የቻልኩትና የተከታተልኩት ይህ የአለት ከፍታ በግምት ወደ 7 ኪሎ ሜትር ይሆናል። የሶስተኛው ቀን ጉዟችን ዳገት ብቻ ነው። መንገዱ ወደ ላይ እያሻቀበ መሄድ ብቻ ነው። አየሩም እየቀደደ መሄድ ጀምሯል። አድካሚና አሰልቺ ነበር። የተቀመጥኩበት በቅሎ መሸከም ስላልቻለ በእግሬ መጓዝ ነበረብኝ። ሁለቱ የተጠበሱት ጋማ ከብቶች ደግሞ አስቸጋሪ ነበሩ። ሙቀቱ፣ ላቡ ወደ ኋላ የሚንሸራተተው የተሸከሙት ጓዝ ህመም እየፈጠረ ስላስቸገራቸው እየደጋገሙ የተሸከሙትን ጓዝ በእርግጫ እየዘለሉ ወይም መሬት ላይ እየተንከባለሉ እያወረዱ ይጥሉት ነበር። ቀትር ላይ የ3000 ሜትር ከፍታ ላይ ያለ አምባ ላይ ወጣን። ከአንድ ሰዓት ጉዞ በኋላም የደጃዝማች አያሌው ካምፕ ነው የተባለ ቦታ አደረስ። ነገር ግን የፈለግኩትን ያህል ብሞክርም ካምፕ የሚባል ነገር ማየት አልቻልኩም። ቦታው ትንሽ ዝቅ ብሎ ለሩብ ኪሎ ሜትር የሚሆን ርቀት ተቀራርበው ባደጉ ትላልቅ ዛፎች የተሞላ ነው። ይህ ካምፕ ከሆነ የሚንቀሳቀሱ ሰዎች ማየት ነበረብን። በዚህ ቦታ ግን ዝር የሚል ነፍስ አይታይም። ይህ ያልተለመደ ነገር ነው ብዬ አሰብኩና ወደ አንደኛው ወታደር ዞር ብዬ ምን ማለት ነው ብዬ ጠየቅኩት። ወታደሩም ወደ አንድ ችፍግ ወዳለ ቁጥቋጦ አቅጣጫ እንድመለከት ጠቆመኝ። በደንብ ሳስተውል የቁጥቋጦው ቅጠሎች እንደ መድረቅ ያሉ ስለነበር ከሌሎች ለየት ያለ ነው። ተቆጥቋጣው ብቅ የሚል ነገር አይታይህም ብሎ ጠየቀኝ። አሁን በግልጽ የጠመንጃ ፈሙዝ ታየኝ። ያ የአየር መቃወሚያ ነው። ለመሰወር ነው እንደዚያ የሆነው። ዙሪያውን ካስተዋልክ እንደሱ የመሰሉ ቁጥቋጦዎች በብዛት ታያለህ አለኝ። ከዚያም ጨምሮ ሲያብራራልኝ በቀን ብርሃን ምንም አይነት እንቅስቃሴ ማድረግ ፈጽሞ የተከለከለ ነው። ሰውም ሆነ እንስሳው ጫካ ውስጥ መደበቅ አለባቸው። የጥልያን አውሮፕላኖች መምጣታቸው ስለማይቀር አስቀድመው እንዲያውቁብን ወይም እንዲያገኙን አንፈልግም። በእኔ መሪነት በሁለት ረድፍ ተሰለፍ በዛፎች ስር ለስር ተራምደን ዋናው ካምፕ ደረስ። ወታደሮች በሁለት ረድፍ ተሰልፈው በተጠንቀቅ ቁመው እየጠበቁን ነበር። ጦሩምባ ተነፋ። ስጦታም ከተሰጠን በኋላ ሰወር ብሎ ወደ ተወጠረ ደጃዝማች አያሌው ተጋድመው ወዳሉበት ድንኳን ውስጥ ገባን። ምዕራፍ አራት ሰላም በካምፕ ውስጥ። ከዚህ በፊት በአዲስ አበባ በተለያዩ አጋጣሚዎች ደጃዝማች አያሌውን ባያቸውም ትውውቅ አልነበረንም። ስለዚህ የዚህ የመጀመሪያ ግንኙነታችን ስነ ስርዓትና ትህትና በተሞላበት ሁኔታ አጭር ነበር። መቆያዬ ወደ ሆነው ድንኳን አሳዩኝ። ከላዩ በዛፎች ቅርንጫፎች ተከልሎ የተተከለ ትንሽና ደስ የሚል ድንኳን ነው። ሌላ ድንኳን ደግሞ ወደ ቁጥቋጦዎች ጠጋ ብሎ ለድሬሰሩና ለሕክምና ቁሳቁሶች እንዲሆን ተብሎ ተተክሏል። ሲሜን ከተላጨውና ከታጠብኩ በኋላ የካምፑን ዙሪያ ለማየት ወጣው። ድንኳን የተፈቀደው ለመኮንኖች ብቻ ስለሆነ የድንኳኖች ቁጥር መጠነኛ ነው። ጫካው ውስጥና በየዛፎቹ ስር ግን በቅጠል የተሰሩ ትንንሽ ጎጆዎች በሚያወሩና በሚስቁ ወታደሮች ተሞልተዋል። የሚያጸዱ ወይ ደግሞ በትንሽ የድንጋይ ወፍጮ ላይ የሚፈጩ ሴቶችም አሉበት። በቅሎ፣ ፈረስና አህዮች ደግሞ የታጨደላቸውን አረንጓዴ ሳር እያኘኩ ባጭር ባጭሩ ታስረው ቆመው ይታያሉ። ለቋንጣ የሚሆን የስጋ ዝልዝል ደግሞ በየቦታው ተንጠልጥሎ ይታያል። ሁሉም ነገር የሚመች ይመስላል። በጠቅላላው ካምፕ ውስጥ የተረጋጋ መልካም ምኞት ስሜት እንዳለ ይሰማኛል። በካምፕ ውስጥ እየተዘዋወርኩ እያለ የምልክት ጥሩምባ ተነፋ። ወዲያውኑ ካምፕ ውስጥ ሕይወትና እንቅስቃሴ መታየት ጀመረ። ወታደሮቹ፣ ሴቶች፣ አገልጋዮች ከተደበቁበት ቦታ ወጡ። የታሰሩት እንስሳትም ተለቀቁ። ቀደም ሲል ያናገርኩት ወታደር ከቀኑ 11 ሰዓት በኋላ የጣሊያን አውሮፕላኖች በአየር ላይ ጥቃት ስጋት የለም ብሎ ነገረኝ። ስለዚህ አሁን ወጥተው እንጨት መልቀም፣ ውሃ መቅዳት፣ ለከብቶቹም ሳር ማጨድ ይችላሉ። በተጨማሪም ካምፕ ውስጥ እንደፈለጉት መንቀሳቀስ ይችላሉ። ለሚቀጥለው ቀን የሚሆነው ምግብ በሙሉ ዛሬ ማምሻውን መዘጋጀት አለበት። በጠዋት ቡና ብቻ ነው የሚፈላው። እሱም ቢሆን ፀሐይ ሳትወጣ ነው። በምንም አይነት በቀን እሳት አይነድም፣ ምክንያቱም ጭሱ ከሩቅ ባየር መታየት ስለሚችል ነው። እንደምታውቀው እሳት ባለበት ሁሉ ጭስ አለ በማለት ወታደሩ ተናገረ። እንደዚህ ያለ የተጠናከረ ጥበቃ ሁኔታ በኢትዮጵያውያን መዘጋጀቱ አስገረመኝ። ከዚህ በፊት የአውሮፕላን ጥቃት ደርሶባቸው አያውቅም። ለመሆኑ ማን ነው ይህን ያስተማራቸው ብዬ ጠየቅኩ።
ጀግናው ጌታችን ደጃዝማች አያሌው የሚል መልስ ተሰጠኝ። እኛ ምናቀው ነገር የለም። አውሮፕላን የሚባል ነገር እንኳን ገና አላየንም። ነገር ግን አለቃችን እንደሚያውቁት ለምናውቅ የታዘዝነው መፈጸም ነው። ዋ ተዛዘው ለማከብር ሰው ከሙሉ ጦር ፊት 40 ጅራፍ ነው የሚወርድበት።
ልጅት ማቹን እየወደድኳቸው መጣው። ጉልበትና ጠንካራ ያለው አንታበሻም አለ አልኩ። እንግዲህ የቁርጥ ቀን ሲመጣ ወደ ኋላ ሳይሉ በትረው የሚይዙ ሰው መሆናቸውን ደግሞ እናያለን አልኩ። የቁርጥ ቀን ሲመጣ መሸሽ እንግዳ ነገር አይደለም። አንድ አገልጋይ ልጅ መጥቶ ወደ ደጃዝማች እንኳን እንደ ተጠራው ነገረኝ። ደጃዝማች አልጋቸው ላይ ግማሽ ተመቀመጥ ብለው ከፊት ለፊታቸው ጠረጴዛ ተቀምጦ አየኋቸው። ወዲያውኑ ምርመራ እንዳደርግላቸው ጠይቄ ተፈቀደልኝ። ምርመራው እንዳለቀና መድኃኒቱን ተሰጥቶ እንደጨረስ እጃችንን ታጠብንና ወደ ምግብ ገበታ አመራን። የሚገርም የምግብ አይነት ነው የቀረበው። አውሮፓዊ እንደመሆኔ ምንም አውሮፓን ባያዩና ለስልጣኔ የራቁ ቢሆንም ለኔ የሚሆን የፈረንጅ ምግብ ማዘጋጀት እንደሚቻል ለማሳየትም ነው። ለካስ ከጣሊያኖች ቤት ይሰራ የነበረ አገልጋይ ያየውንና የተማረውን የአውሮፓ ምግብ እንዲሰራ ሙሉ ፈቃድ ተሰጥቶት የሚያውቀውን የምግብ አይነት በሙሉ አዘጋጅቷል። የምግቡ አይነት ደግሞ በሚቀጥለው ተራ ቀረበ። የዶሮ ስጋ፣ ሰርዲን በዘይት የተጠበሰና ከጎመን ጋር የተዘጋጀ፣ የሩዝ ቅቅል ከተምር ጋር፣ የተቀቀለ የበሬ ስጋ ከሩዝና ከድንች ጋር፣ የታሸገ ሳልመን ከተቀቀለ ካሮት ጋራ፣ ሌሎችንም ጨምሮ በመጨረሻም የታሸጉ የተቀላቀሉ ፍራፍሬዎች ነበሩ። የምግብ አምሮትም ስለነበረኝ ከቀረበው ሁሉ እየቀማመስኩ ምግቡን ያዘጋጀውን ሰው እያመሰገንኩ የበላሁትን በጥሩ የጣሊያን ወይን አወራረድኩት። ከዚያም ቀስ ብዬ ጋባዥን የኢትዮጵያ ምግብ እንድቀምስ እንዲፈቀድልኝ ጠየቅኩ። እንዴታ፣ ምን አለበት? ነገር ግን ከወደድከውና ከቻልከው ነው ተባልኩ። በሚገባ አልኩ። ከተላ አድርጌ ሌላ ነገር ሳይሆን እንጀራና ወጥ ነው መባላው። ብዙ ጊዜ ደጋግሜ ስለበላሁት እንደምወደው የእውነቱን ተናገርኩ። ከዚያ በኋላ አልፎ አልፎ ካልሆነ በስተቀር የፈረንጅ ምግብ እንዳይሰራ እኔም የአበሻ ምግብ እንድበላ ተስማማን። ተመግበን እንደጨረስ ደጃዝማች ሻምፓኝ ከፈቱልኝ። እንኳን ደህና መጣ አቀባበል ነው። ቀጥሎም የአገሩን ቋንቋ መቻሬ የአገሩን ባህል በማክበሬ በጣም የረኩ በመሆኑ ደስ ያሰኛል አሉ። ምክንያቱም 15000 ከሆኑት በኔ ሰዎች መካከል እንግድነት አይሰማም በማለት ገለጹ። እኔም ከልባቸው እንደተናገሩ ነው የተሰማኝ። ወደፊት በስንት መከራ የሚፈተሸው ወዳጅነታችን በዚህ ምሽት ተጠናክሮ ነው የጀመረው። እኩለ ሌሊት እስከሚሆን ቁጭ ብለን በጋራ ስለምናውቃቸው ሰዎች ማውራት ቀጠል። ደጃዝማች በአዲስ አበባና በውጭ ዓለም የሚሆነውን ማወቅ እንደሚፈልጉ ግልጽ ነው። ስለ ሁኔታዎች ያላቸው እውቀትና ግንዛቤ የሚገርምና ካንት ኢትዮጵያዊ ከሚጠበቀው በላይ ነበር። የተለያዩ ጥያቄዎችን እያነሳን ስንወያይ ደስተኛ ነበርኩ። ለመሄድ ስነሳም ስለ ካምፑ ምን አስተያየት እንዳለኝ ጠየቁኝ። አስገራሚ ነው። እንደ እውነቱ ከሆነ እንደዚህ አይነት ዝግጅት አልጠበቅኩም አልኩኝ። መልካም አየ አሉ። እነዚህ እውቀት የሌላቸው ወታደሮች ስለ ዘመናዊ ጦርነት የሚያውቁት ነገር የለም።
ቦምብ ከሰማይ ሲጣል አይተው አያውቁም። ቦምብ የሚያደርሰው ጉዳት መጠን ምን ያህል እንደሚሆን ግምቱም የላቸው ሐሳብ የላቸው። ግዴለሽም ስለሆኑ እንግዲህ በኔ ነው የሚተማመኑት። ኃላፊነቱ የኔ እንደመሆኑ መጠን የግድ ኃይለኛ መሆን አለብኝ። በጠላት አስቀድሜ ሳልታይ የጦር ግንባር መድረስ እንዳለብኝ ትረዳለህ።
አዎ፣ ግን ይህን ያህል ቁጥር ያለው ሰራዊት ከሴቶች ከልጆችና እንስሳቱን ጨምሮ ሳይታይ እንዴት ነው 250 ኪሎ ሜትር ርቀት የሚጓዘው? አልኩኝ።
መሄድ አለበት እናም ይሄዳል። አጭር መልስ ነበር።
ተሰናብቼ ወደ ድንኳን ያመራው። ይህ ብልህና ጠንካራ አበሻ ሰው አስደንቆኛል። አመለካከታቸውና አቀራረባቸው አውሮፓዊ ሰው ነው የሚያስታውሱኝ። ቁመናቸው ከመካከለኛ ቁመት በላይ የተሟላ የተደራደረ ሰውነት ሲኖራቸው ወፍራምም አልነበሩም። ጸጉራቸው ጨብረር ያለ ሲሆን ፊታቸው እንደ ክብነት የቃጣውና አጠር ያለ በስነ ስርዓት የተቆረጠ ጺም አለበት። ግንባራቸው ሰፋ ያለ ሲሆን አይናቸው ገለጥ ያለ አመለካከት ከፈገግታ ጋር ያሳያል። 50 ዓመት እድሜ ያለፋቸው በቅርቡ ነው። ለ25 ቀናት ቆይታ ባደረግንበት በዚህ ቦታ የደጃዝማች ጤንነት በየቀኑ እየተሻሻለ ሲሄድ ማየት አርክቶኛል። አበሻ ሲታመም የፀሐይ ብርሃን ሆነ ሌላ ብርሃን እንዳይጥልበት ራሱን ዘግቶ ነው የሚቀመጠው። ብርሃን ሲጥል አደገኛ ነው ተብሎ ነው የሚታመነው። ጨለማው ምክንያትና በታሸገው አየር ምክንያት በሽታው እየከፋ በመሄድ የማገገሚያ ጊዜው ይራዘማል። ከመጣው በሶስተኛው ቀን ግን ለአንድ ሰዓት የሚሆን ውጭ ወጥተው በመቀመጥ ንጹህ አየር እንዲያገኙ አሳመንኳቸው። እዚያ በፊት ደግሞ የድንኳኑ በር እንዲከፈት መክሬ ይከፈት ጀመር። ውጭ ወጥተው በብርድ ልብስ ተሸፍነው የሚመች ወንበር ላይ መቀመጡን እየወደዱት ስለመጡም ቀኑን በብዛት በዚህ መልክ እንደተቀመጡ አሳለፉት። ብዙ ጊዜ እንቅልፍ ያስቸግራቸዋል። ያን ቀን ማታ ግን እንደወደቀ ግንድ ጥሩ እንቅልፍ ተኝተው እንዳደሩ በነጋታው ነገሩኝ። በእነዚህ ቀናትም እኔም የካምፑን አኗኗር ለማጥናት አጋጣሚ አገኘው። ከብዙዎች የደጃዝማች መኮንኖችና አዛዦችም ጋር ተዋወቅኩ። የመኮንኖችን የጀግንነት ታሪኮችና ለጌታቸው ያላቸውን ታማኝነት እሰማ ነበር። ሁሉም በደጃዝማች እድሜ ክልል ያሉ ሲሆን በ16 ዓመታቸው አጼ ምኒልክ የደጃዝማችነት ማዕረግ ሰጥተው የከፋ ገዥ ካደረጓቸው ጊዜ ጀምረው አብረው ያገለገሉ ናቸው። በብዙ ጦርነቶች ጎን ለጎን አብረው የተዋጉ ሲሆን እነዚህ ሁሉ ዓመታት በድል ሆነ በውድቀት ሳይለያዩ አብረው የቆዩ ናቸው። ቆራጥና የማያወላውሉ ወንዶች ናቸው። እኔም በቀላሉ ወደድኳቸው። በተጨማሪ ከደጃዝማች የንስሐ አባት አባ ጌታሁን ጋር ተዋወቅን። አባ ጌታሁን የዳባት ቤተ ክርስቲያን አለቃ ሲሆኑ ሀብታምና ተሰሚነት የነበራቸው ናቸው። መልካቸው እንደ ስዕል የጠራ የሚያምር ነው። የሚያሳዩት አንገት የደፋ አመለካከት ቢሆንም በውስጣቸው ኩራት እንዳለባቸው ያስታውቃል። ሁለታችን ግን ልብ ለልብ አልተገናኘንም። እኔ ያሰብኳቸው እንዳስመሳይ አድርጌ ሲሆን፣ እሳቸው ደግሞ እምነት የለሽ ወይም ጸረ ሃይማኖት አድርገው ነው የሚያስቡኝ። ሁለት የማይገናኙና የማይተማመኑ አመለካከቶች ናቸው። ጥቅምት 23 ንጉሱ የነገሱበት ቀን ነበር። ቀኑን በማክበር ለ5000 መኮንኖችና ወታደሮች ግብር ሊደረግ ነው። ሁለት ትላልቅ የሾላ ዛፎችን እንደ ጣራ በማድረግ በእንጨትና በቀጠል ታጠረ ባንድ ጊዜ 1000 ሰዎች ማስተናገድ የሚችል ዳስ ተሰራ። ያከበሩ ገበሬዎች ከበዓሉ በፊት 5000 እንጀራና 50 ጋን ጠላ እንዲያቀርቡ ግብር ተጥሎባቸው ነበር። ልጅዝማጫ ያለው ወጥ ቤቶች በየጦር ግንባሩ አብረው የሚጓዙ 30 የሚሆኑ አገልጋይ ሴቶች ያሉበት ሲሆን ለድግሱ የሚያስፈልገውን ጠጅና ወጥ እንዲያዘጋጁ ኃላፊነት ተጥሎባቸዋል። አደረሽ ውስጥ ለዝቅተኛ መኮንኖችና ለባለስልጣን ወንዶች የተለየ ማዕድ ተዘጋጅቷል። ለጠረጴዛ ሆኖ የተሰራው ከስር በተተከሉ ጉራጅ ግንዶች ላይ የተዘረጋ የቀርካ ሳጠራ ነው። ርዝመት ያለው ሲሆን ስፋቱ ከግማሽ ሜትር አይበልጥም። ላዩ ላይ እንደ ጠረጴዛ ልብስ ሸማ ተዘርግቶበታል። ባደረሹ ባንድ በኩል ደግሞ ከፍ ያለ መድረክ ተዘጋጅቷል። ላዩ ምንጣፎች ተዘርግተውበታል። ያለቀው የደጃዝማች መቀመጫ ተለይቶ ይታወቃል። ምክንያቱም ምርጥ ምንጣፍ የተዘረጋበትና ሁሉ ጊዜ የሚቀመጡ ሁለት ትራሶች ስላሉበት ነው። መሶቦች ደግሞ በሚገባ ርቀት ተሰልፈው ተቀምጠዋል። እነዚህ ደግሞ ለተከበሩ እንግዶች ማዕድ መሆናቸው ነው። የደጃዝማች ቦታ ላይ መሶብ አልተቀመጠም። ደንቡ መሶቡ የሚመጣው ደጃዝማች ከተቀመጡ በኋላና መሶቡ እንዲቀርብ ትዕዛዝ ሲሰጡ ብቻ ነው። ይህም የሚደረገው በመግቡ ላይ መርዝ እንዳይደረግ ለመጠበቅ ነው። በኢትዮጵያ በዚያን ጊዜ ሰዎችን መመረዝ ደጋግሞ የሚታይ ነገር ነው። እንደሳቸው ከፍ ያለ ስልጣን ወይም ማዕረግ ያለው ሰው ከመቀኛና ከጠላቶች ሁሉ ጊዜ መጠንቀቅ አለበት። ሁሉም ከተዘጋጀ በኋላ ደጃዝማች በጥቂት አገልጋዮች ታጅበው ወደ አዳራሹ ገቡ። እሳቸው ቀጥሎ ደግሞ የክብር እንግዶች ወደ ውስጥ እንዲገቡ ተጠሩ። የክብር እንግዶችን ተከትለው የንስሐ አባት ገቡ። ሁሉም በደጃዝማች ግራና ቀኝ በኩል ተቀመጡ። በእያንዳንዳቸው ከፊት ለፊታቸው የተከደኑና የተሸፈኑ መሶቦች ተቀምጠዋል። ሁሉም ተጋባዦች እንደማረጋቸው እየገቡ ተቀመጡ። ከደጅ በኩል ውሃ በማስታጠቢያ ይዞ የቆመ አገልጋይ ስለነበር ሁሉም ከመግባታቸው በፊት እጃቸውን ታጥበዋል። ደጃዝማች ምልክት እንደሰጡ ዋናው አሳላፊ በንጹህ ጨርቅ ላይ የተቀመጠ እንጀራ ይዞ ገባ። እሱን ተከትለው ሌሎች አሳላፊዎች የቀረውን ምግብና መጠጥ ይዘው ገቡ። ሁሉም እንግዶች ከተቀመጡበት ተነስተው ቆሙ። የደጃዝማች መሶብ ከቀረበና ከተከፈተ በኋላ የንስሐ አባትየው የቡራኬ ጸሎት አደረጉ። አሳላፊውም እንጀራውን ቆርሶ ከየወጡ አይነት ካራተ በኋላ መሶብ ላይ አስቀመጠ። ደጃዝማችም ከእያንዳንዱ ቁራሽ ትንሽ ጉርሻ እያነሱ አሳላፊውን አጎረሱት። ለእሳቸው የሚቀርበው ምግብ አይነት መርዝ እንዳይደረግበት ኃላፊነቱ የራሱ የዋናው አሳላፊ ነው። ደጃዝማች መብላት ጀመሩና ለሌሎችም ምግብ እንዲጀምሩ ምልክት ሰጡ። ሌሎች ተጋባዦች የቀረበላቸውን መሶብ እየከፈቱ መብላት ጀመሩ። የነሱ መሶብ እንጀራና ወጡ አንድ ላይ ስለቀረበ ሳይቆዩ ወዲያውኑ መመገብ እንዲጀምሩ ይረዳቸዋል። ቀጥሎ ደግሞ የጠጅ አሳላፊው ጠጅ በማንቆርቆሪያ ይዞ ቀረበና ለደጃዝማች ከመቅዳቱ በፊት ራሱ መጀመሪያ መቅመስ ነበረበት። ስለዚህ በፈኙ ላይ ትንሽ ከቀዳ በኋላ ፉት አርጎ ጠጣ። ጠላውም እንደዚሁ ለእንግዶቹ ይቀርብ ጀመር። ደጃዝማች ትንሽ ከበሉ በኋላ በር ላይ የቆመውን ሌላ ዋና አሳላፊ የትኞቹ እንግዶች ናቸው ወደ ውስጥ ያልገቡ ብለው ጠየቁ። ዋናው አሳላፊ የእንግዶቹን ስምና ማዕረግ በደንብ ማወቅ አለበት፣ አዲስ የመጡ ቢሆንም። ተከትሎም ደጃዝማች ውጭ የቀሩትን እንግዶች ማን
ማንን ተከትሎ እንደሚገባና እንዴት እንደሚቀመጥ ትዕዛዝ ሰጠ። አቀማመጥ ትልቅ ነገር ነው። አንድ እንግዳ በስህተት ያለውን ቦታ ወይም እንደማረጉ ካልተቀመጠ እንደ ስድብ ነው የሚቆጠረው። ሰዎቹ በቦታቸው እንዲቀመጡ በሚደረግበት ጊዜ ሌሎቹ ተራ አሳላፊዎች እንጀራና ወጥ በጠረጴዛው ላይ ማስቀመጥ ቀጠሉ። ከውጭ በኩል ደግሞ ከፍ ያለ ግርግርና የጩኸት ድምጽ ይሰማ ጀመር። ወደ ውስጥ ለመግባት ከሚጋፉት ወታደሮች ነበር የመጣው። እርባቸዋል፣ እንደገና ደግሞ ምግቡ እነሱ ሳይደርሳቸው ያልቃል የሚል ፍራቻም አለባቸው። ሁለት በትር የያዙ ጠንካራ በር ጠባቂዎች በመግቢያው ግራና ቀኝ በኩል ቆመው የሚገባውን ሰው ይቆጣጠራሉ። ከዚህ በፊት እንዲህ አይነት ግብር ሲጣል ያላየ ሰው ቀጥሎ የሆነውን ነገር መረዳት ይቸግረዋል። ግርግርና ጫጫታው ተቀይሮ ወታደሮቹ እየተጋፉ ወደ አዳራሹ ዘለቁ። እርስ በርሳቸው እየጮሁና እየዘለሉ አንዱ ባንዱ ላይ መጋፋት ቀጠሉ። በተለያዩት ጠባቂዎች በዱላቸውና በእጃቸው ዳሱን ጥሶ የሚገባውን ሰው በተቻለ አቅም ገፍተው ለመያዝ ይታገላሉ። በእንደዚህ አይነት ግርግር ዱላው የት እንደሚያርፍም አይታወቅም። ጭንቅላት ይፈረከሳል፣ አይን ይፈሳል፣ መሬት ላይ የወደቁ ሰዎች ደግሞ ተረግጠው ሕይወት ማለፍም ይደርሳል። ያለው ቦታ በሙሉ በእንግዶች ተይዞ ሲያልቅ ውጭ የቀሩት ውስጥ የገባው በልቶ ሲወጣ ድረስ ተራቸውን የግድ መጠበቅ አለባቸው። በአጭር ጊዜ ውስጥ እንጀራና ወጡ ድራሹ ይጠፋል። ቀጥሎ የሚቀርበው ወይም ሁሉም የሚጠብቀው ዋናው ምርት ምግብ ጥሬ ስጋ ነው። ጥሬ ስጋውን ደጃዝማችና ታላላቅ እንግዶች ይጀምራሉ። ምርጥ ብልት እየተቆረጠ ይቀርብላቸዋል። ስጋውም በደንብ ከደለበ ከብት ነው የሚሆነው። ሌሎች ወታደሮች ስጋው ከማንኛውም ከብት ይምጣ ብቻ የተሰጣቸውን ብቻ መብላት ነው። ስጋውን ተሸክመው የሚዞሩ አገልጋዮች ናቸው። ስጋው በብልት በብልት ነው የሚቆረጠው። እያንዳንዱ ሰው አገልጋዮች አንጠልጥለው ከያዙት ስጋ በቢላዋ የእጅ ጭብጥ የሚያህል ከቆረጠ በኋላ ለጉርሻ የሚበቃውን ያህል በጥርሱ ነክሶ ይዞ በያዘው ቢላዋ ከስር ወደ ላይ ከጥርሱ አስጠግቶ ይቆርጣል። ይህ አይነቱ አበላል ልምድ ይጠይቃል። አለዚያ ከንፈርን ጨምሮ የአፍንጫን ጫፍ መቁረጥም ሊያስከትል ይችላል። መጀመሪያ ላየው ሰው የጥሬ ስጋው ሽታ በተጨማሪ ያውሬ ያህል አፍጠው ጥሬ ስጋውን የሚበሉትን ኢትዮጵያውያን ማየት በጣም የሚያስፈራ ነበር። የኋላ ኋላ ግን እኔም ራሴ መብላት ለመድኩና ጭራሹኑ እየወደድኩት መጣው። ለጦርነት ከወጣን ወዲህ ቪታሚን በሚጎላቸው የምግብ አይነቶች ተወስነን መክረም የግድ ነው። ስለዚህ እንደዚህ አይነት የስጋ ምግብ በማግኘት ጤንነታችን ተጠብቆ መቆየት ይቻላል። በኢትዮጵያ ታሪክ ጥሬ ስጋ መብላት የቆየ ጥንታዊ ባህል አይደለም። የተጀመረው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ጊዜ ነው። በጣም አክራሪና ጨካኝ ስለነበር ክርስቲያኖችን እያሳደደ ሃይማኖታቸውን ክደው የሱን እምነት ካልተቀበሉ ያሰቃይና ይገላቸው ነበር። ስለዚህ ሰዎች የግድ መሸሽና በየተራሮችና በየጫካው መደበቅ ነበረባቸው። ለመኖር ደግሞ ይዘዋቸው የሄዱትን የቤት እንስሳት መመገብ ነበረባቸው። ተደብቀው ስለሚኖሩ ግን እሳት ማንደድ አይችሉም። ስለዚህ የግድ ጥሬ ስጋ መመገብ መጀመራቸውና መልመዳቸው የሚያስገርም አይሆንም። ቀላልም አማራጭ ነበር። እሳት አያስፈልግ፣ ማብሰያ ቁሳቁስ አያስፈልግ። እንስሳው ወዲያው እንደታረደ ጠጋ ብሎ ምግብ መጀመር ይቻላል። በስንፍና አመለካከት ቢሆን ያለ ድካም በቀላሉ የሚገኝ ነገር ሁል ጊዜ ጥሩ ነው። ጣዕሙም ቢሆን ጥሩ ነው። እንግዲህ በኢትዮጵያ ከዚህ በመነሳት ነው ጥሬ ስጋ ተፈላጊ የምግብ አይነት የሆነው።
ይሁን ሆኖ የምግብ ደግሞ የራሱ ጉዳትም አለው ያም በኮሶ በሽታ መያዝ ነው ሁሉም እድሜያቸው ከሁለት ዓመት በላይ የሆናቸው ኢትዮጵያውያን ቅድመ አያቶቻቸውን ጨምሮ ኮሶ አለባቸው በኮሶ ያልተያዘ ሰው ይኖራል ብለው አያስቡም እንግዲህ በኮሶ ያልተያዘ ሰው ቢኖር ከጤነኛ ሰውም አይቆጠር ውቃቢው ጥሎት ሄዷል ነው የሚሉት በእነሱ አስተሳሰብ የኮሶ ትል እንኳ ሰውየውን ማወቅ ወይም መቀበል አልፈቀደም የኮሶ ትል ከመጠን በላይ እንዳያድግ ለማድረግ በየሁለት ወሩ መድኃኒት ይወሰዳል ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት የለም የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል ይህ ተክል ከባህር ወለል ከ2500 ሜትር ከፍታ በታች ጭራሽ አይበቅልም ስለዚህ መድኃኒቱ ከገበያም ይገዛል ወይም ተክሉ ከሚያድግበት አካባቢ ቀጥታ ይለቀማል ለአንድ ሰው ለመድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ ከውሃ ወይም ከማር ጋር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል የኮሶ መድኃኒት ኃይለኛም ነው ሆድ ቁርጠትና ሰገራ የግድ ነው የሚመጣው ብዙ ጊዜ ማጥወልወልም ያስከትላል ኃይለኛ የሰገራ መመላለስ ቢያመጣም ጠቅላላው ትል እንዳለ ከነጭንቅላቱ አልፎ አልፎ ነው የሚወጣው የኮሶ መድኃኒት መውሰድ እንደ ተቀደሰ ሥርዓት ስለሚቆጠር ሥርዓቱን ማደናቀፍ ወይም መረበሽ አይቻልም መድኃኒት ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል በሚቀጥለው ቀን በጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው እዚያ በኋላ ብቻውን በር ዘግቶ ይቀመጣል ሙሉ ቀን ከቤተሰብ በስተቀር ሌላ ሰው ዝር አይልም አለበለዚያ ጥላ ይጥልበትና መድኃኒቱ ይረክሳል ወይም አይሰራም ይባላል ይህ ጥላ ነገር የመጣው ቤቱ አንድ መግቢያ ብቻ ስላለው ብርሃን የሚገባው በዚያ በኩል ስለሆነ ሰው ከጋረደው ብርሃኑ ስለሚሸፈንም ነው ጥላ አደገኛ ነው ተብሎ የሚታመነው ስለዚህ ነው ጠያቂ ሳይመጣ ብቻ መሆን የሚፈለገው በሌላ በኩልም ቢሆን የኮሶ መድኃኒት ሲወሰድ የሚደረገው ሥርዓት ሌላ ጠቀሜታ አለው የኮሶ መድኃኒት የወሰደን ሰው ምንም አይነት ትእዛዝ ወይም ሥራ መስጠት አይቻልም በማንኛውም የሥልጣን ኃላፊነት ወይም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፈቃድ ይሰጠዋል የኢትዮጵያ መንግሥታዊ ሥራ በዚህ በኮሶ መድኃኒት ምክንያት ምን ያህል እንደሚስተጓጎል ለማንም ግልጽ ነው አገረ ገዥ ሚኒስትር አሽከርና አገልጋዮችን ጨምሮ የኮሶ መድኃኒት በየጊዜው በመውሰድ ለብቻቸው ተከልለው ማንም ሳይረብሻቸው በሰላም ሲያጥወለውላቸው ይውላሉ Thank you.